ወደ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ዛሬ የማካፍለው የወንጌል ትምህርት የመታዘዝና የማገልገል እምነት በሚል ርዕስ ላይ የተመሰረተ ይሆናል። ያምላካችን እግዚአብሔር ቃል በዕብራውያን ምዕራፍ 12 ከቁጥር 1 እስከ 2 እንዲህ ይላል። እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንንም ራስና ፍጻሜውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። ክብር ለእግዚአብሔር ይሁን። ባለፈው ሳምንት ውድ አድማጮች ሳካፍላችሁ በነበረው ትምህርት ላይ በመላሴ በመናገረው ቃል ምኞቴን ታሪክ አደርጋለሁ የሚሉ በወንጌል የሚቀልዱ ሰባኪዎች የሚያስተምሩትን ከንቱ ትምህርት ከእግዚአብሔር ቃል ልታዩ እንድትችሉ ደግሞም የእግዚአብሔር ሰዎች በሕይወታቸው ምሬት፣ መከራና ችግር በገጠማቸው ጊዜ በሕይወታቸው ያለፈውን በጸሎት እንዲሁም በንግግራቸው የገለጹት አፍራሽ ነገር በሕይወታቸው እንዴት ሊያመጣ እንዳልቻለ አስተምሬ ነበር። ንግግራቸው አፍራሽ ሆኖ ሳለ እግዚአብሔር እንደተናገሩት ሳይሆን እንደ ምሕረቱ ብዛት ስለ ስሙ በሚሰራው ጽድቅና ቸርነት ታሪካቸው መልካም የሆነላቸውን ቅዱሳን በብዙ ተመልክተናል። መጽሐፍ ቅዱሳዊ እምነት ራስን መካድ ከሚያስተምረን ከመስቀሉ ቃል ጋር የታረቀ ይሆናል እንጂ ሰዎችን ጉረኛ፣ ትምክህተኛና ለፍላፊ አያደርጋቸውም። ውድ አድማጮች መስቀል ተሸከሙ የሚለው መልእክት ባልተሰማበት ብሉይ ኪዳን እነ ንጉሥ ዳዊት እግዚአብሔር ለተናገራቸው ሊያደርግላቸው ላለው የሰጡት ምላሽ ምን አይነት እንደሆነ ባለፈውም አካፍዬ ነበር። ዛሬ ደግሞ ደግሜ አነባዋለሁ። በመጽሐፈ ዜና መዋዕል ንጉሥ ዳዊት እግዚአብሔር ቤትን እሰራልሃለሁ ባለው ጊዜ በዚህ በመጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 17 ቁጥር 16 እና 17 እንዲሁም ቁጥር 25 ላይ የሚለውን ተመልከቱ። ንጉሥ ዳዊትም ገባ፣ በእግዚአብሔርም ፊት ተቀምጦ እንዲህ አለ፣ አቤቱ አምላክ ሆይ እስከዚህ ያደረስከኝ እኔ ማን ነኝ? ቤቴስ ምንድን ነው? አምላክ ሆይ ይህ በፊትህ ጥቂት ነበረ። አቤቱ አምላክ ሆይ ስለ ባሪያ ቤት ደግሞ ለሩቅ ዘመን ተናገርህ። እንደ አንድ ባለማዕረግ ሰው ተመለከትኸኝ። አንተ ባሪያህን ታውቀዋለህና ለባሪያህ ስለ ተደረገለት ክብር ዳዊት ጨምሮ የሚለው ምንድን ነው? በቁጥር 25 ላይ ውድ አድማጮች አምላኬ ሆይ ቤት እንድሰራለት ለባሪያህ ገልጠሃልና ስለዚህ ባሪያህ ወደ አንተ ይጸልይ ዘንድ በልቡ ደፈረ ይላል። እግዚአብሔር ቤት እሰራልሃለሁ ብሎት ንጉሥ አድርጎ የሾመው ንጉሥ ዳዊት በእግዚአብሔር ፊት እንዲህ የመሰለውን እንኳን የትህትና ጸሎት ለመጸለይ በልቡ ደፈረ እያለ እንዴት እየተንቀጠቀጠ እንደሚጸልይ እንመለከታለን። እኔ ማን ነኝ? ቤቴስ ምንድን ነው? ውድ አድማጮች ዛሬ የእግዚአብሔር ልጅ ኢየሱስ ክርስቶስ በቀራንዮ መስቀል ላይ ደሙን አፍስሶ በታላቅ መከራ ቤተ ክርስቲያንን ለራሱ ሊዋጅ ሰዎችን ለራሱ ሊዋጅ በሞተበት በአዲስ ኪዳን ውስጥ እሱ ባፈሰሰው ደምና በተቀበለው መከራ የተገኘውን ክብር ለራሳችን የምናደርግበት ሁኔታችንና አኳኋናችን ትልቅ እርግማን የሚያመጣ እንጂ በረከት የሚያመጣ እንዳልሆነ ማስተዋል እግዚአብሔር ይስጠን። በቴሌቪዥን የሚታዩትን አክተሮች እንደ ልብስ እየለበስናቸው መኖርን ስታይላችን አድርገን ባህላችን አድርገን በምንኖርበት በዚህ ጊዜ እነ ዳዊት ምሳሌዎቻችን እንዴት ይሆናሉ? እግዚአብሔር ማስተዋል ሰጥቶ ከዓለማዊነታችንና ከሥጋዊነታችን ይመልሰን። ከመስቀሉ ቃልና ኃይል የተፋታ ወንጌል ጌታችን በመስቀሉ ላይ የሠራውን የማዳኑን ሥራ ከበደለኛነት ስሜትና ከህሊና ክስ ለመዳን ብቻ እንጠቀምበታለን። ብዙዎቻችን የሰራነውን ኃጢአት ብቻ እንዳስጠይቀን ህሊናችንን ለማደንዘዝ በጌታ የመስዋዕትነቱ ሥራ እንጠቀማለን። ነገር ግን ውድ አድማጮች የመስቀሉ ሥራ ግን እኛን ከዓለማዊ ምኞትና ኃጢአት እየሰራን ከምንኖርበት ሥጋዊ ሕይወት ማላቀቁን ግን የምንሻውም የምንመኘውም ሰዎች አይደለንም። መዝሙራችን ድለላ የሞላበት ጸሎታችንም ምስክርነታችንም ሕይወታችንም ከመስቀሉ ሥራ ጋር የተፋታ እንደሆነ በገሃድ በአደባባይ ይታያል። በገላትያ ምዕራፍ 5 ቁጥር 24 ላይ የክርስቶስ ኢየሱስም የሆኑት ሥጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ ይላል የእግዚአብሔር ቃል። እደግመዋለሁ ይህንን ቃል፣ የክርስቶስ ኢየሱስም የሆኑት ይላል። አንተ የክርስቶስ ነህ፣ አንቺ የክርስቶስ ነሽ፣ ይህንን ወንጌል የምታዳምጡ የክርስቶስ ናችሁ ከሆናችሁ ይህ ነገር እናንተን ይመለከታል። የክርስቶስ የሆኑት ሥጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ ይላል። የሥጋችን ምኞት ከተሰቀለበት መስቀል ጋር ካልተስማማን የክርስትናን ሕይወት እየኖርን ነው ማለት አንችልም፣ ክርስቲያንን ማለትም አንችልም። ክርስትና በሥጋዊ ምኞት የሚኖር አይደለም። የሥጋን ምኞትና መሻት ከክርስትና ጋር ያስማማው ሰይጣንና አገልጋዮቹ ናቸው። የክርስቶስ መስቀል የበደል ማስወገጃ ስፍራ ብቻ አይደለም። ውድ አድማጮች የክርስቶስ መስቀል ሥጋ ከመሻቱና ከመኞቱ ጋር የተሰቀለበት የተወገደበት ስፍራ ነው። ክብር ለታረደው በግ ይሁን። ከዚህ መስቀል ጋር የማያስማማ ትምህርትና ስብከት ወንጌል ሳይሆን ወንጀል ነው። ይህ ወንጀል ደግሞ ትልቅ ወንጀል ነው። የክርስቶስን የክብሩን ብርሃን ወንጌል የተካ ወንጀለኛ ወንጌል በመሆኑ በዚህ የሳቱትን ሁሉ እግዚአብሔር ይቀጣል ይፈርዳልም። ሥጋን ከክፉ ምኞቱና መሻቱ ጋር ከሰቀለው ከክርስቶስ የመስቀሉ ሥራ ጋር የማይስማማ እምነትና ሃይማኖት የክርስትናን እምነት ለመኖር የማያስችል ብቻ ሳይሆን ከክርስትና የሚያለያይም ነው። እየዋለ እያደረ በዚህ ጉዳይ የሄዱ ሰዎች ከሃዲዎች፣ እግዚአብሔርን የማይፈሩ ሰይጣናዊና አጋንንታዊ ነገር ለሆነ ነገር እየተጋለጡ የሚመጡ ይሆናሉ። የተሰቀለው ሥጋ በምኞቱ በሚያስለፈልፈው ምላስ በረከት አገኛለሁ ብሎ ማመን ትልቅ ውርደት ነው። በዚህ መንገድ እየሄዱ ያተረፉ የሚመስላቸው ሁሉ ውድ አድማጮች የተሰቀለውን ሥጋ ምኞት አራማጅ በሆነው እምነታቸው ኃጢአትን ድል መንሳት የማይችሉ የእግዚአብሔር ሰውነት ክርስቶስን መስሎ መኖር የማይታይባቸው ሰዎች የሆኑ አካሄዳቸው ሁሉ በውርደት እንጂ በክብር አይዘጋም። ከመስቀል ላይ ያወረድነው ሥጋ በውስጡ በሚያድረው የኃጢአት ኃይል ይሰለጥንብናል። ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 9 ቁጥር 27 ላይ ነገር ግን ለሌሎች ከሰበኩ በኋላ ራሴ የተጣልሁ እንዳልሆን ሥጋዬን እየጎሰምሁ አስገዛዋለሁ። ውድ አድማጮች ስንቶቻችን ሥጋችን እንጎሰመዋለን? የቀበጠው ሥጋችን ያልሞተው ምኞታችን እያሰለጠነብን የምንኖረውን ኑሮ የበረከት ሕይወት አድርገን መኖር ከጀመርን ረጅም ጊዜ አስቆጠርን። እኛ ዛሬ ለሥጋችን ከበሮ እናስመታለን፣ መዝሙርም እንደርሳለን። በምኞቱ የሚቀብጠውን አድራሻው መስቀል መሆን ያለበትን አሳፋሪውን ኑሯችንን ሃይማኖት አድርገን መኖር ከጀመርን ወዲህ መንፈሳዊ ቀውስ ሰልጥኖብናል። እግዚአብሔር ወደ መስቀሉ ሥራ ይመልሰን። ሥጋችንን ከምኞቱና ከመሻቱ ጋር ወደ ተሰቀለበት የወንጌል እምነት ፊታችንን እግዚአብሔር እንዲያቀና እሪ እሪ ማለት አለብን። እምነት የሚሰጠን እንጂ እንደ ተፈጥሮ ችሎታ አብሮን የሚወለድ በስነ ህይወት ባህሪያችን ውስጥ ያለ ነገር አይደለም። መንፈሳዊ እምነት ምንጩ እግዚአብሔር ነው። እግዚአብሔር በቃሉ ሲናገረን ደግሞ መንፈስ ቅዱስ በውስጣችን ከሚሰራው የጸጋ ሥራ የተነሳ የሚገኝ ነው። ለመዳንም ሆነ ክርስቲያን ሆነ ለምንኖረው ኑሮ እምነት ዋና ነገር ነው። የክርስትና ህይወት በእምነት ተጀምሮ ከእምነት ወደ እምነት በሚገለጠው በእግዚአብሔር ጽድቅ የሚኖር ህይወትን ያመጣል። ይህ በመሆኑ እምነት የክርስትና መጀመሪያ ብቻ ሳይሆን በጌታ ጸጋ የጸደቁ ሰዎች በእምነት ከጸደቁ በኋላ የክርስትና ህይወታቸውን የሚኖሩትም በእምነት ነው። እምነት የክርስትና ህይወት መንቀሳቀሻችን ነው። ክርስቶስን በማመን የተጀመረ የክርስትና እምነት በክርስቶስ ስር በመስደድ በእምነት ይታደጋል። እምነት ሳይኖር ውድ አድማጮች እግዚአብሔርን ደስ ማሰኘት አይቻልም። ክርስትና ያለ እምነት መረዳት ፈጽሞ አዳጋች ነገር ነው። ውድ አድማጮች ቀደም ብዬም እንዳመለከትኩት እምነት የክርስትና አይን ነው። አይን ራሱን እንደማያይ እምነትም ያለው ሰው የሚያምነውን እንጂ አማኙን ራሱን እንዲመለከት የሚያደርግ አይደለም። ሙሴ የማይታየውን እንደሚያየው አድርጎ የጸናው በእምነት እንደሆነ የጌታ ቃል ስለሚናገር እምነት የማይታየውን እንደምናየው አድርገን የምንደገፍበት መንፈሳዊ አይን ነው ማለት እንችላለን። መንፈስ ቅዱስ እምነትን በስጦታ መስጠቱ እኛ ተቀባዮች መሆናችንን የሚያረጋግጥ እውነት ነው። ይህ ማለት ምንጊዜም እምነት ከሰው ውጪ የሆነ ምክንያትና ምንጭ አለው እንጂ በሰው ውስጥ ሆኖ ከሰው ተፈጥሮ ችሎታ ጋር የተያዘና በሰው የሚቀሰቀስ አይደለም። እምነት በሰው ልብ የሚገኘውም ሆነ የሚሰራው በጌታ ቃልና በመንፈስ ቅዱስ አማካኝነት ብቻ ነው። እምነት በሰው ውስጥ ሲሰራ የእምነት ምክንያትና ምንጩ በሆነው በእግዚአብሔር ላይ በልቡ ሰው እንዲታመን ይሆናል። እምነት ያለ እግዚአብሔር በራሱ የሚሰራ ነገር ነው ብሎ ማመን ትልቅ ስህተት ላይ ይጥላል። መጽሐፍ ቅዱሳዊ እምነት በመታዘዝ እግዚአብሔርን በማዳመጥና በመስማት ላይ ማተኮሩ ለሚታዘዙ ሰዎች የሚሆን እንጂ ለአመፀኞች የሚሆን ጸጋ እንዳልሆነ እንመለከታለን። የሚታመነው እግዚአብሔር ሳይኖር እምነት አለ አይባልም። እምነት ከሚታመነው ቀድሞ በሰው ውስጥ የሚኖር ነገር አይደለም። እሙን የሆነውን እግዚአብሔርን ማመን በእርሱ መታመን የአምላክ ባሪያዎች ሁሉ መንፈሳዊ አቋም የተገለጠበት እምነታቸው ሃይማኖት የሆነበት ምስጢር እንመለከታለን። ዛሬ በጥቂቱ በማካፍላችሁ ወንጌል እውነት ውስጥ ታላላቅ ሐሳቦችን እንመለከታለን። እምነት ለአገልግሎት ነው። እምነት ለህይወት ነው። ደግሞም ውድ አድማጮች እውነተኛ እምነት ይቀድሳል። የሰውንም ህይወትና አካሄድ ከእግዚአብሔር ጋር ያስማማል። እንዲህ የመሰለ እምነት በመኖር እግዚአብሔርን ያከበሩ ታላላቅ የጌታን ባሪያዎች እያነሳን በጥቂቱ እንመልከት። የዕብራዊው ጸሐፊ በእምነታቸው ታላቅ ተጋድሎ እያደረጉ የኖሩትን እግዚአብሔር በእምነታቸው የመሰከረላቸውን ሰዎች በምዕራፍ 11 ላይ በዕብራውያን ምዕራፍ 11 ላይ በሰፊው እየዘረዘረ ካስተማረ በኋላ የተናገረውን ክፍል ነው ከላይ ቀደም ብዬ ያነበብኩላችሁ። እነዚህን የእግዚአብሔር ሰዎች እንደ ደመና ዙሪያችንን እንደከበቡን መልካም ምሳሌዎቻችን እንደሆኑ ያቀርባል። ሐዋርያው በዚህ መጽሐፍ የጠቀሳቸው እምነት አባቶች የእምነት ታሪካቸው እግዚአብሔር በጠራቸው ጥሪ ባስቀመጣቸው ታሪክ ውስጥ የተገለጠ እምነት በመሆኑ የሚቆረጅ አይደለም። አዩ ሰው ነበር። እግዚአብሔር ባኖረው ዘመንና ህይወት አምላኩን አምኖ የኖረውን ህይወት መጽሐፍ ቅዱስ የሚገልጠው ለአምላኩ ባቀረበው መስዋዕት ነው። አባትና እናቱ እግዚአብሔርን በድለው ከገነት ከተባረሩ በኋላ የተወለደ ልጅ ነበር። እግዚአብሔር ለአዳምና ሔዋን ያለበሳቸው ቁርበት መንፈሳዊ ምስጢሩ የገባው ይመስላል። አካሄዱም ምንም እንኳን ከአምላኩ ጋር የሰመረና ያማረ ቢሆንም ኃጢአተኛነቱንም የተረዳ ሰው እንደሆነ ካቀረበው መስዋዕት መገንዘብ ይቻላል። የከብቶቹን በኩራት ለእግዚአብሔር አቀረበ። የመጀመሪያውን ዋና የሆነውን አቀረበ። አቤል ለእግዚአብሔር ባቀረበው መስዋዕት እምነቱን ገለጠ። በዚያም እግዚአብሔር ጻድቅ እንደሆነ መሰከረለት። እውነተኛ እምነት ሰው ለእግዚአብሔር በሚያቀርበው መስዋዕት ይገለጣል እንጂ ከእግዚአብሔር በሚያገኘው ነገር ብቻ እምነት አይለካም። እግዚአብሔር የማያፍርበት ምስክር የሚሆንበት እምነት የመስዋዕትን እምነት ብቻ እንደሆነ እንመለከታለን። የአቤል እምነት የካህን እምነት ነው። እግዚአብሔርን በመስዋዕት በበኩር መስዋዕት የሚያስመልክ እምነት ነው። እምነቱ የካህን ገጽታ የሰጠው ሰው ነበረ። ውድ አድማጮች፣ ይህ የእግዚአብሔር ሰው የባለጠጋ የሀብታም ገጽታ ሳይሆን ያለው የካህን የአገልጋይ ባህሪ ነው ያለው። ከዚህ የተነሳ የአቤል እምነት በመስዋዕቱ እስከዛሬ ሲናገር ይኖራል። የአገልግሎት እምነት የምለው እንዲህ የመሰለውን እምነት ነው። ሁለተኛው ሰው ሄኖክ ነው። ሄኖክ በእግዚአብሔር ፊት የኖረውን የእምነት ሕይወት የሚገልጠው ሄኖክም አካሄዱን ከእግዚአብሔር ጋር አደረገ በሚል የከበረ የጸጋ ቃል ነው። ሄኖክ ሰዎች እግዚአብሔርን በረሱበት ዘመን እርሱ ግን አካሄዱን ከእግዚአብሔር ጋር አደረገ። አካሄድን ከእግዚአብሔር ጋር ማድረግ ማለት ምን ማለት ነው? አካሄዱ የኑሮ እይታውን የዕለት ዕለት ሕይወቱን ሁሉ ከአምላኩ ጋር የተስማማ ከአምላኩ ጋር የተወዳጀ ሰው ሆኖ እንዲኖር የመረጠ ሰው መሆኑን ያመለክታል። የሄኖክ እምነት ላካሄድ የሚሆን እምነት ነው። ክብር ለእግዚአብሔር ይሁን። ለሕይወት የሚሆን እምነት ነው። ይህንን እምነት ለማግኘትና ከእግዚአብሔር ጋር አንድ ሆኖ ለመኖር የማይስማማ ሰው የሄኖክን አይነት እምነት በሕይወቱ ሊኖረው አይችልም። ውድ አድማጮች፣ ሄኖክ ከእግዚአብሔር ጋር ተስማምቶ እግዚአብሔርን ፈርቶ ወዶ ለሚኖር ሕይወት ምክንያት የሆነ እምነት የተለማመደ የእግዚአብሔር ሰው ነው። እንደ ደመና ከከበቡን ሰዎች መካከል ሄኖክ አንዱ ሰው ነው። የሄኖክን እምነት የዕብራዊው ጸሐፊ ለእኛ የእምነት ምክንያትና መቀስቀሻ እንዲሆንልን የደመደመው የሄኖክን እምነት የሚገልጥበትን ውበትና ወዘናውን ሰማያዊ በሆነ ድንቅ ቃል እንዲህ እያለ ነበር። ያለ እምነት ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋል ይላል። የሄኖክ እምነት አድራሻ አቅጣጫ ያለው እምነት ነው። የሄኖክ እምነት ወደ እግዚአብሔር የሚያስገሰግስ ወደ እግዚአብሔር የሚያደርስ እምነት ነው። ከእግዚአብሔር ጋር ነጥቆ እግዚአብሔር ያለውን በረከት ወስዶ ከእግዚአብሔር የሚመልስ ሳይሆን እግዚአብሔር ጋር የሚያስቀር እምነት ነው። የእግዚአብሔር ስም የተባረከ ይሁን። ከእግዚአብሔር አንድ ነገር አግኝቼ ለመሄድ የሆነ እምነት አይነት አይደለም። ይህ በመሆኑ እግዚአብሔር ሞትን ሳይ በሕይወት ሳለ ወሰደው። እኔ እንደምረዳው ሳነብ እንዳስተዋልኩት ሄኖክና እግዚአብሔር በሞት ተለያይተው እንዳይኖሩ በመካከላቸው ትልቅ ፍቅር ዴቨሎፕ አድርገዋል። ይህ ትልቅ ፍቅር በሄኖክና በእግዚአብሔር መካከል የተገኘ ይህ የከበረ ፍቅር ውድ ወገኖቼ እግዚአብሔርን ናልኝ አትሙትብኝ ብሎ ሄኖክን እንዲወስደው በመካከላቸው ከነበረ በአካሄዱ ሄኖክ እግዚአብሔርን የተጠጋበት በእምነቱ ወደ እግዚአብሔር የገሰገሰበት ሁኔታ ልዩ ስለሆነ አትሙትብኝ ብሎ እግዚአብሔር በፍቅር ይወሰደው እንደሆነ እናያለን። እምነቱ ለሞት ለማሸነፍ ብሎ የታቀደ ሳይሆን እግዚአብሔርን ለማስደሰት እግዚአብሔርን በመናፈቅ እግዚአብሔርን በመውደድ የተኖረ እምነት ነበር። እኛ ምን ለማመደው እምነት በዚህ ዘመን ምን አይነት ነው? ውድ አድማጮች እኛ የምንለማመደው እምነት ምን አይነት እምነት ነው? እግዚአብሔር ይናፍቀናል? እግዚአብሔር ይርበናል? እግዚአብሔር ይጠማናል? የህይወት እንጀራ ነኝ ያለው የህይወት ውሃ ነኝ ያለው ኢየሱስ ይርባችኋል? ይጠማችኋል? ይናፍቃችኋል? እግዚአብሔር በፍቅር ከእግዚአብሔር ጋር አጣምሯችኋል? ይህ እምነት እንዲህ ያለ እምነት ከሌለን የሚቀድስ እምነት የለንም። እንዲህ ያለ እምነት ከሌለን ለህይወት የሚሆን እምነት የለንም። እንዲህ ያለ እምነት ከሌለን ውድ አድማጮች፣ ውድ ወገኖች፣ ሃይማኖት የሆነ እምነት አለን ማለት አንችልም። የሄኖክ እምነት እግዚአብሔርን ደስ ያሰኘበት ትልቁ ምስጢር እምነቱ አካሄዱን ከእግዚአብሔር ጋር አድርጎ ያኖር እምነት ስለሆነ ነው። አካሄድ ላይ ያላተኮረ እምነት እግዚአብሔር ደስ ይሰኝበታል ብሎ ማመን አዳጋች ነው። የሄኖክ እምነት አድራሻው አቅጣጫው እግዚአብሔር ነው። ትርፉም ውጤቱም እግዚአብሔር ነው። እንዲህ ለመሰሉት እግዚአብሔር የሚሰጠው ዋጋ ሰማያዊ እንጂ ምድራዊ አይደለም። የማያልፍ እንጂ የሚጠፋ አይደለም። እንዲህ የመሰሉት ወደ እግዚአብሔር ያስገሰገሳቸው ልባቸውና እምነታቸው በሚያልፍ ነገር የሚደሰቱ እንዲሆን አደርግም። እግዚአብሔርን ያስናፈቀ ልባቸው ከምድራዊ ነገር ጋር የተጣላና የተፋታ ነው። የሚለማመዱት እምነት ከእግዚአብሔር ጋር የሚመላለሱ ስለሚያደርጋቸው በዚህ እምነታቸው ከዚህ ላነሰው ለሚጠፋ እምነት በየትኛውም መልኩ ናፍቆትም ሆነ ጥማቱን በውስጣቸው አያስጠጋም። እምነት ይቀድሳል። እንዲህ ነው የሄኖክ እምነት ህይወቱን የቀደሰ ቅዱስ ከሆነ አምላክ ጋር ያጠጋጋ አረማመዱን አካሄዱን ከእግዚአብሔር ያደረገ የተባረከ እምነት ነው። ይህንን እምነት ትፈልጋላችሁ? እምነታችን እግዚአብሔር ይሆነልን። ናፍቆታችን እግዚአብሔር ይሆነልን። ከእግዚአብሔር የሚገኘው እግዚአብሔር የሚሰጠውን በረከት ጥቅሙን ፈልገን ውድ ወገኖቼ እንደነ ሄኖክ ባለ እምነት ውስጥ ኖራለሁ ማለት አይቻለም። ይህ የሚቀድስ እምነት ነው። የሚያጸዳና የሚፈውስ እምነት የማያልፍ ሰማያዊውን ነገር ዋጋ አድርጎ የሚያስገኝ እምነት ነው። ውድ አድማጮች በመጽሐፍ ቅዱስ ያሉ የእግዚአብሔር ሰዎችን እምነት ማወዳደር አልመርጠውም። በበኩሌ ውድ ወገኖቼ በእኔ መረዳትና አስተያየት እግዚአብሔር በየዘመኑ የሚጠቀምባቸውና የሚሰራባቸው ባሪያዎቹ ሰሞነኛ በሆኑበት ታሪክ ውስጥ ነው ታሪካቸው የሚታየው። ከሚኖሩበት ታሪክ አውጥተን ወደኛ ታሪክ ልናመጣቸው አንችልም። እኛንም ወደ እነሱ እነሱንም ወደኛ ታሪክ ውስጥ ማምጣት አንችልም። ልብ በሉ፣ ታሪክ የሚለውን ቃል ነው ያሰመርኩበት። ይህንን የምልበት ምክንያት እምነታቸው በሚኖሩበት ዘመን ውስጥ እግዚአብሔር ሊሰራ ላለው ታሪክ የተመቹት የክብር ዕቃዎቹ እንዲሆኑ እምነታቸው እንዴት እንዳገዛቸው የምንመለከተውን ሁኔታ ነው የምናየው። እምነታቸው እግዚአብሔር በሕይወታቸው በዘመናቸው ሊሰራ ለወደደው አሰራር መሳሪያ የሆነ በመሆኑ የመታዘዝ እምነት ስለሆነ እምነታቸው የአገልግሎት እምነት ነበር እንጂ ለራሳቸው የሚሆን የመነገጃና የማትረፊያ እምነት አይደለም። እግዚአብሔር ከመነገጃ እምነት ያድናችሁ። እንዲህ በመሰለ መንገድ የኖሩ ናቸው የአዲስ ኪዳን አማኞችን የከበቡት ደመናዎች፣ በእግዚአብሔር ክብር ከብረው የደመቁ ደመናዎች፣ ጸጋ የሞላባቸው፣ ታሪካቸው የሚጣፍጥ፣ ገድላቸው የሃይማኖትን ቅንዓት በሰው ውስጥ የሚያቀጣጥል፣ ክብር ምስጋና የእምነታቸው ማረፊያ ለሆነው ቅዱስ አምላክ ይሁን። ወገኖቼ ዛሬ ለኛ የእምነት ምሳሌያችን እነማን ናቸው? ያገልግሎት እምነት የሚቀድስ እምነት ወደ እግዚአብሔር የሚያስገሰግስ እምነት አካሄድን ከእግዚአብሔር ጋር የሚያስደርግ እምነት የሚለማመዱ ሰዎች ናቸው ወይንስ በዘራፊ ጥንቆላ መሳይ እምነት ይህንን አገኘን ይያሉ በወንጌል የሚቀልዱ ቀላጆች ናቸው? ዛሬ ወፍፌ መሳይ ህይወት የሚኖሩ ካፋቸው የጸጋ ቃል የማይወጣቸውን አማኞች ያፈራው እምነት የሚቀድሰውን ወንጌል መስበኩን ተተን ሰዎችን በሚደልል ምድራዊ ወንጌል ማገልገል ከጀመረን ጊዜ ጀምሮ ነው። እግዚአብሔር ከእንደዚህ ያለ ወራዳ ወንጌል ነጻ ያውጣን። በንስሐ ወደ ከበረው ለአገልግሎት ለህይወት ለቅድስና ወደሚሆነው እንደነ ሄኖክ እንደነ አቤል ወደ ሆነው እምነት ይመልሰን። የሰማችሁትን ሁሉ ለመዳናችሁ ለጥቅማችሁ ለበረከታችሁ ያድርግላችሁ በኢየሱስ ክርስቶስ ስም አሜን።